ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞስ ጋር በሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ዛሬም ያምላካችን ቸርነትና ምሕረት በስቶልን እግዚአብሔር አምላካችን ከቁጥር ሳያጎለን እግሮቻችን በረገጡበት ስፍራ ሁሉ ከኛ ጋር ሆኖ እንደገና ደግሞ ለዚህች ምሽት እንድንበቃ ፈቃዱ ሆኗል። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን፣ በእያላችሁበት ስፍራ ሆናችሁ በራዲዮናችሁ ዙሪያ እንደምን አላንተስ ደና ነው ወይ እንደምትሉኝ ባለሙሉ ተስፋ ነኝ። አዎ እኔም የሥራ ባልደረቦቼም እግዚአብሔር ይመስገን ደህና ነን። እንግዲህ የእናንተን ሰላምታ ባንሰማ ነው እንጂ ከዚህ በበለጠ ሞቅ አድርጋችሁ ሰላም እንደምትሉን እንደምትባርኩንም አምናለሁ። እግዚአብሔር ያንዳንዳችሁን ይባርካችሁ። ታላላቆችን ይባርክ፣ ታናናሾችን ይባርክ። እግዚአብሔር ለዘላለም ስሙ ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የመጽሐፈ ምሳሌን ጥናታችንን እንቀጥላለን ማለት ነው። እስቲ በማስቀደም ይህንን ዝማሬ እንጋብዛችሁ።
ወደልኝ ወደርከኝ ልጅ አደረከ
ወዳጆቼ፣ እግዚአብሔር አምላካችን እኔና እናንተን የወደደው ባለን ሀብትና ቁመናችን በንብረታችንና ስለ መልካም ጥሩ ስማችን አይደለም። እግዚአብሔር አምላካችን በልጁ በጌታ በኢየሱስ ክርስቶስ በኩል የወደደን እንዲሁ በጸጋው እንዲሁ ደግሞ ቸርነቱን ልኮ ወይም አድርጎልን ነው። እግዚአብሔር ይክበር ይመስገን። ዘማሪው ወንድማችን ኤፍሬም በዚህ ዝማሬ ስላገለገለን ኑሮውንና አገልግሎቱን እግዚአብሔር ይባርከው ይያልን ወደ ዛሬው ጸሎታችን አብረን እናልፋለን። እንጸልይ። እግዚአብሔር አባታችንና አምላካችን ሆይ፣ እነሆ ያለፉትን ጊዜያት ሁሉ በሰላም ውስጥ ተጠበከን። ቀበቶ በሰው ወገብ እንደሚጣበቅ ሕዝብህን በዘመናት ሁሉ ተጣብቀ ሳትለቅ ለጠላትም አሳልፈ ሳትሰጥ ነው። እግዚአብሔር አምላካችን ሆይ፣ ያንዳንዷን ቀን እየመራህን ደግሞ ለዚህች ሰዓት ለዚህች ደቂቃ ለዚህች ጊዜ እንድንበቃ አድርገሃል። ለሊቱን ደግሞ ቁርበታችን በሚያርፍበት ስፍራ ባልጋችን ላይ እግዚአብሔር አምላካችን ሆይ ትባርከናለ፣ ትጠብቀናለ፣ እንታመንብሃለን። እግዚአብሔር አምላካችን ሆይ ያለ መደንገጥ እግዚአብሔር አምላካችን ሆይ ያላንዳችሁ ካታ ለሊቱን ሙሉ በሰላም አሳልፈን ለንጋት ምስጋና እንደምታበቃን እግዚአብሔር ሆይ በዚህ ጊዜ ደግሞ በመካከላችን ተገኝ። ልዑል እግዚአብሔር አምላካችን ሆይ የወገኖችን ቋጠሮ የወገኖችን የልብ ጥያቄ እግዚአብሔር ሆይ መሻታቸውንም ሁሉ አንተ ታውቃለህ። በዚህ ሰዓት በክብርህ እግዚአብሔር አምላኬ ሆይ ትገለጥበት ዘንድ እግዚአብሔር ሆይ በሚያስቡትና በሚያወጠነጥኑት ነገር ላይ ኖ ልዑል እግዚአብሔር አምላኬ ሆይ ታላቅነትህንና ማንነትህን ትገልጥ ዘንድ ታምኜ ወደ አንተ ጸልያለሁ። ጌታ ሆይ በሆስፒታል በእስር ቤት በጦር ሜዳ በተለያየ ስፍራ እግዚአብሔር አምላኬ ሆይ የሚገኙትን ወገኖቼን እንዲሁም ደግሞ በራዲዮናቸው ዙሪያ በዚህ ሰዓት ተሰብስበው ያሉትን ታላላቆችና ታናናሾችን እንደ መሻታቸው እንድትገናኝ እግዚአብሔር አምላኬ ሆይ ጸልያለሁ። ጌታ ሆይ በዚህ ጊዜ ደግሞ አስተማሪውን መንፈስ ቅዱስ ልከ እኛንም አስተምረን በልባችንም ጽላት ለዘመናችን የሚሆነውን ነገር ታስቀርና ትጽፍልን ዘንድ እንጸልያለን። ጊዜውንም ሁሉ ባርክልን። ይህንን ሁሉ እንለምናለን ባከበርከውና ባጸደቅከው በቀኝህም ባስቀመጥከው በአንድ ልጅህ በኢየሱስ ክርስቶስ ያው ስም አሜን። ወዳጆች አድማጮች ባለፈው ክፍለ ጊዜ ከምዕራፍ 5 ይህንን ምዕራፍ በርጋታ ብናጠና ህይወቱንና ቤቱን በጥንቃቄ እንዲመራ ለወጣቱ የተነገረውን ምክር እንመለከታለን። ካልን በኋላ ለወደፊቱ ዘላቂ ኑሮ ሲባል ህይወታችንን በጥንቃቄ መምራት ምንም አማራጭ የማይገኝለት ጉዳይ ነው ማለታችን የሚታወስ ነው። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፈ ምሳሌ ምዕራፍ 5 ከቁጥር 15 እስከ 17 ያለውን ስፍራ አውጡ። መጽሐፈ ምሳሌ ምዕራፍ 5 ከቁጥር 15 እስከ 17 ያለውን ተመልከቱ። አዎ ወዳጆቼ በመጨረሻ ላይ እግዚአብሔር በፍጹም እንደማይዘበትበት ይዋሊደር እንጂ ሰው የዘራውን ማጨዱ እንደማይቀር እንዲሁም ደግሞ አጓጉላኗኗር ፍጻሜው ምን እንደሆነ ከጥክሱ መመልከታችን ይታወሳል። ምናልባትም ብዙዎቻችሁ ባሰሙኝም ባሁን ወቅት ህብረተሰባችን የዘራውን ያጨደ እንደሆነ አምናለሁ። በዘመናችን ተስፋፍቶ ያለው አመጽና ወንጀል በእግዚአብሔር ቃል ተኮትኩተና ለማደጋችንና በቃሉም መሰረት አለመኖራችን ነው የሚያሳየው። ካልን በኋላ የሚቀጥለውን ጥናታችንን በዛሬው ምሽት እንደምናቀርብ ለቀጠሮ ይዘን ነበር። እግዚአብሔር የተመሰገነ ይሁን። በቀጠሯችን መሰረት እነሆ ቃሉን ይዘንላችሁ ቀርበናል። እኔንም እናንተንም አስተማሪው መንፈስ ቅዱስ በመካከላችን ተገኝቶ ደግሞ የሚያስተምረን ድንቅ ነገር አብረን እንመለከታለን። ይህ ክፍል በዛሬው ምሽት አብረን የምንመለከተው የጋብቻን ቅዱስነት ያመለክታል ማለት ነው። አስተዋላችሁ? አሁን ቀጥለን የምንመለከተው ክፍል የጋብቻን ቅዱስ መሆን ያመለክታል። እስቲ አብረን እናንብበው። ከጉድጓድ ውሃ ከምንጭህም የሚፈልቀውን ውሃ አጠጣ፣ ምንጮች ወደ ሜዳ ወንዞች ወደ አደባባይ ይፈሳሉን? ላንተ ብቻ አይሁኑ፣ ካንተ ጋር ላሉ እንግዶችም አይሁኑ ይላል። በሌላ አነጋገር ልጆችህ ከሚስትህ ብቻ እንጂ ከሌላይቱ ሴት አይሁኑ ማለት ነው። አስተዋላችሁ? ይህ ክፍል የሚናገረው ልጆችህ ከሚስትህ ብቻ እንጂ ከሌላይቱ ሴት አይሁኑ ማለቱ ነው። ቀጥሎ ያለውን ቁጥር ደግሞ ተመልከቱ። ምንጭህ ብሩክ ይሁን፣ ከጉብዝናም ሚስት ጋር ደስ ይበል። እንደ ተወደደች ዋላ፣ እንደ ተዋበችም ሚዳቋ፣ ጡቷ ሁል ጊዜ ታርካ፣ በፍቅሯም ሁል ጊዜ ጥገብ ይላል። ይህ ጥቅስ የሚናገረው በጋብቻ ውስጥ ሊኖር ስለሚገባው ፍቅር ነው። ልብ በሉልኝ፣ ይህ ክፍል የሚናገረው በጋብቻ ውስጥ ሊኖር ስለሚገባው ፍቅር ነው። የሚኖረን ፍቅርና የግብረ ሥጋ ግንኙነት የተቀደሰ ሊሆን ይገባል። ከጥቂት ዓመታት በፊት ስለ እንደዚህ አይነት ነገሮች መነጋገር እንደ እርም ወይም ደግሞ እንደ ነውር ይቆጠር ነበር። ሌላው ቅርቶ ወገኖቼ ያገቡ ወገኖች እንኳን ስለ አንድ አይነት ቆሻሻ ወይም እርኩስ ነገር የሚናገሩ ይመስል ስለ ወሲባይ ነገሮች መናገርን ያፍሩ ነበር። መጽሐፍ ቅዱስ ጋብቻን በእንዴት ያሉ ውብ ቃላት እንደሚገልጠው አስተውላችኋልን? እንደውነቱ ከሆነ ለጋብቻ ተገቢውን ስፍራና ልዕልና ወይም ክብር የሰጠው መጽሐፍ ቅዱስ ነው ማለት ይቻላል። ይህ አይጠረጠርም። ጋብቻን የደነገገው እግዚአብሔር እንደሆነና ዓላማውም ለሰዎች ጥቅም እንደሆነ ግልጽ ሊሆንልን ይገባል። በዘመናችን በመካይል ላይ ካሉት አላላቃ መጾች አንዱ ጋብቻን ከስረ መሰረቱ መናድ እንደሆነ በተለያየ መልኩ ያየነ ነው። ለአንድ ክርስቲያን ቤተሰብ ጋብቻ የክርስቶስና የቤተ ክርስቲያን ግንኙነት አይነተኛ ምሳሌ ነው። ይህንን ነጥብ ያዙልኝ። ለአንድ ክርስቲያን ቤተሰብ ጋብቻ የክርስቶስና የቤተ ክርስቲያን ግንኙነት አይነተኛ ምሳሌ ነው። እባካችሁ ወገኖቼ፣ ታላላቆችና ታናናሾች ጋብቻችሁን ተመልከቱ። ኑሯችሁን ተመልከቱ። በምን አይነት መልክ ነው ተደጋግፋችሁ ያላችሁት? ሚስቶች ባሎቻችሁን እንደምን ትመለከታላችሁ? ባሎች እህቶቻችሁ የሆኑትን ሚስቶቻችሁን እንደምን እያያችሁ ነው? ማንም ቢሆን ከዚህ የላቀና የተቀደሰ ግንኙነት መፍጠር ፈጽሞ አይችልም። አስተዋላችሁኝ? ማንም ቢሆን እኔ እውነቴን ነው በጌታ አረጋግጥላችኋለሁ፣ ከዚህ ከጋብቻ የላቀና የተቀደሰ ግንኙነት ፈጽሞ መፍጠር አይችልም። ያም ሆኖ ግን ወገኖቼ፣ ራሳቸው ክርስቲያኖች እንኳ ለጋብቻ ተገቢውን ክብር አልሰጡትም። ክርስቲያን ባልና ሚስት በሰላም መኖር ሲገባቸው ኢየሱስ ክርስቶስን በቤታቸው ውስጥ አስከብረው ታላቅ ምሳሌ መሆን ሲገባቸው ለልጆቻቸውም ደግሞ ቅዱስነትንና እንዲሁም የእግዚአብሔርን ታላቅ ምሳሌ ማሳየት ሲገባቸው፣ አዎ እየተነጫነጩ እየተጣሉ ሌትና ቀን ለጎረቤቶቻቸው መጥፎና አጸያፊ ምሳሌ ሆነው የጌታን ስም ሲያጎድፉና ሲያሰድቡ ይታያሉ። አሁን ክርስቲያን ባልና ሚስት መጣላት እንደ ልማድ እንደ ወግም እንደ ተያዘና እንደ እየተቆጠረ እንዳለ እንመለከታለን። እግዚአብሔር ይቅር ይበለን። አዎ ወዳጆቼ፣ በእውነት ክርስቲያን ባልና ሚስት ተጣልተው ሽማግሌዎች በመካከላቸው ሲገቡን ሳይ፣ እንዲሁም ደግሞ አልፈልግም ብለው አንደኛ ወገን ማለት ነው ወይ አባወራው ይነሳና በቁጣ መልክ እኔ አልፈልጋትም፣ ምስትየውም ደግሞ እኔ አልፈልገውም ስትል ወገቧን ይዛ፣ በርግጥ ልቤ በጣም ይደነግጥብኛል። ልቤ በውስጤ ይሰበራል። በዚህ ቃላት መግለጥ አልችልም። ወዳጆቼ በቤተ ክርስቲያን ውስጥ በብዛት የጋብቻ መፍረስ የሚታየውም በዚህ ምክንያት ነው። እንደ እውነቱ ከሆነ ይህ ጉዳይ ወደ ንስሐ እንዲመራን በተገባ ነበር። ችግሩ ምን ላይ እንደሆነ በሚገባ እንድናስብበት ባደረገን ነበር። የዚህ ችግር ዋናው ምክንያት የእግዚአብሔር ቃል ወደ ሰዎች ልብ ዘልቆ አለመግባቱ ነው። አዎ ይሄ ምክንያቱ ነው። አያችሁ፣ ለጋብቻ ለክርስቲያን ጋብቻ ማለቴ ነው፣ ለክርስቲያን ጋብቻ ችግር ዋናው ምክንያት የእግዚአብሔር ቃል ወደ ሰዎች ልብ ዘልቆ አለመግባቱ ነው። ምናልባት አባወራው በክርስትና ሕይወቱ ደካማ ነው፣ ወይንም ደግሞ ሚስቲቱ በክርስትና ሕይወቷ የማትበረታ ደካማም ልትሆን ትችላለች። እንግዲህ ወገኖቼ የእግዚአብሔር ቃል ክርስቲያኖች ነን በሚሉት ሰዎች ላይ እንኳ ተጽዕኖ ሲያደርግ አይታይም። ተመልከቱ፣ በአባወራውና በሚስቲቱ መካከል የተመሠረተው የእግዚአብሔር ጋብቻ በሰይጣን ሲታመስ፣ ትዳር ሲደፈርስ፣ ዘወትር ምን ሲሆን ማለት ነው ሲጨቃጨቁና ሲጣሉ፣ ጎረቤትም ሲያይ ዓለማውያንም ሲያዩ፣ ሌላው እንኳን ቢቀር ለሌሎች ክርስቲያኖች እንቅፋት ሲሆኑና ሲታዩ እጅግ ያሳዝናል። መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። ተመልከቱ፣ መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን፣ ሴሰኞችንና መንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል የእግዚአብሔር ቃል። ታዲያ ይህንን ቃል እንዴት እንመለከተዋለን? ዕብራውያን ምዕራፍ 13 ቁጥር 4ን ተመልከቱ። ዕብራውያን 13 ቁጥር 4 ጋብቻ የተቀደሰ ህብረትና ግንኙነት እንዲሆን እግዚአብሔር ይፈልጋል። ቅዱስና ክብር በመሆኑ ዝቅተኛና ወራዳ ስፍራ ልንጥለው አይገባም። እንዲህ በሚያደርጉ ላይ እግዚአብሔር ያለምንም ጥርጥር ይፈርድባቸዋል። ሴሰኞችንና መንዝሮችን ግን እግዚአብሔርም ምን ያደርጋል ይላል ቃሉ? ይፈርድባቸዋል ይላል። በዚህ ምሽት ጠይቃቸዋለሁ፣ እባካችሁ ክርስቲያን ባልና ሚስት የትዳራችሁን ስርና መሰረት እንደ እግዚአብሔር ቃል ገንቡ። እባካችሁ ክርስቲያን ባሎችና ሚስቶች ትዳራችሁን እንደ እግዚአብሔር ፈቃድ ለሌሎች በሚታይበት ሁኔታ ምሳሌ በመሆን አደራጁ፣ ገንቡት። እባካችሁ ክርስቲያን ባሎችና ሚስቶች ለልጆቻችሁ፣ እቤት ውስጥም ላሉ ቤተሰቦቻችሁ ምሳሌ በመሆን ጌታን በትዳራችሁ አስከብሩ። ይህንን ስለምታደርጉ እግዚአብሔር አብዝቶ ከጸባዖቱ ይባርካችሁ። አድማጮቼ፣ ባሎችን በተመለከተ ጴጥሮስ ሲመክር እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7ን ተመልከቱ። ባልና ሚስት በፍቅርና በመተሳሰብ አብረው የሚኖሩ ከሆነ፣ አብረውም የሚጸልዩ ከሆነ ያ ቤተሰብ በክርስቶስና በቤተ ክርስቲያን መካከል ላለው ኅብረት አይነተኛ ምሳሌ ሊሆን ይችላል። በቃ መፍትሄው ዋናውም ትንሹም ትልቁም ነገር ይሄው ነው። እንደገና ልድገምላችሁ፣ ባልና ሚስት በፍቅርና በመተሳሰብ አብረው የሚኖሩ ከሆነ፣ አብረውም የሚጸልዩ ከሆነ ያ ቤተሰብ በክርስቶስና በቤተ ክርስቲያን መካከል ላለው ኅብረት አይነተኛ ምሳሌ ሊሆን ይችላል። እስቲ አሁን ደግሞ ፈጠን ፈጠን እያል ቁጥር 20ና 21ን እየተመለከትን እንለፍ። ልጄ ሆይ ስለ ምን ጋለሞታ ሴት ትወዳለ? የሌላይቱንስ ብብት ለምን ታክፋለ? የሰው መንገድ በእግዚአብሔር ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና ይላል። የሰው መንገድ በእግዚአብሔር ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና የሚለውን ጥቅስ በደንብ ተመልከቱ። በማንኛውም ጊዜ ወይም ስፍራ በፍጹም ከእግዚአብሔር ዓይኖች መሰወር ለኛ አይቻለንም። የምናደርገውን ሁሉ እግዚአብሔር ይመለከታል። ቁጥር 22ና 23ን ደሞ እንይ። ኃጢያንን ኃጢያቱ ታጠምደዋለች፣ በኃጢያቱ ገመድ ይታሰራል፣ አልተቀጣምና እርሱ ይሞታል፣ በስንፍናውም ብዛት ይስታል ይላል። ሁላችንም ወገኖቼ ላደረግነው ሁሉ የምንከፍልበት ጊዜ ይመጣል። ክፉም ይሁን ደግ ለስራችን ወዳጆቼ ተጠያቂ የምንሆንበት ወቅት ይመጣል። ሰው የፈለግኩትን ባደርግ ምንም አይደርስብኝም ብሎ ሊያስብ ይችላል። እግዚአብሔር ግን በፍጹም ማምለጥ እንደማንችል ይነግረናል። የገዛ ኃጢአታችን አድኖ ይይዘናል፣ የገዛ በደላችንም ያጠምደናል። እግዚአብሔር ከዚህ አይነት ውድቀት ለዘላለም ይጠብቀን። አጮቼ ከዚህ በመቀጠል ደግሞ የምዕራፍ 6ን ትምህርት በቀረው ጊዜ አብረን እንመለከታለን። ይህ ምዕራፍ የተለያዩ ርዕሰ ጉዳዮችን ያካትታል። ክርስቲያኖችም ሆኑ ክርስቲያን ላልሆኑት ሁሉ የሚጠቅም ምክርን ያካፍላል። የዕለት ተዕለት ውሏችንና ሥራችንን በተመለከተ እነዚህ ምክሮችን ተግባራዊ በማድረግ ልንጠቀምባቸው እንችላለን። እስቲ ቁጥር 1ና 2ን እንመልከት። ልጄ ሆይ ለጎረቤት ዋስ ብትሆን፣ ስለሌላ ሰው እጅህን አጋና ብትመታ፣ ባፍቃል ተጠምደ ባፍቃል ተያዝክ ይላል። ከማንኛውም ሰው ማንኛውንም አይነት ውል ወይም ደግሞ ትስስር ከማድረጋችን በፊት ጥንቃቄ ማድረግ ይኖርብናል። አንዳንድ ጊዜ ቶሎ ብለን ከሰዎች ጋር በውል እስራት የምንጠመደው በዚያ ውስጥ ራሳችንን የጠቀምን ስለሚመስለን ነው። ቁጥር 3 ልጄ ሆይ ይህን አድርግ ራስህንም አድን፣ በጎረቤትህ እጅ ወድቀሃልና ፈጥነህ ሂድ ጎረቤትህንም ነዝንዘው ይላል። ነገሮች እንደማያዋጡንና ጉዳት ላይ እንደሚጥሉን ግልጽ ከሆነልን ሳንውል ሳናድር ማስተካከል ይኖርብናል። ይህን ልብ በሉልኝ። ከጠላቶቻችን የምንጠነቀቀውን ያክል ከወዳጆቻችንም ጋር ጥንቃቄን መፍጠር አለብን። አስተዋላችሁ አይደል? ከጠላቶቻችን የምንጠነቀቀውን ያክል ከወዳጆቻችንም ጋር ጥንቃቄን መፍጠር አለብን ስንኖር ማለቴ ነው። እንዲህ ይላል ቁጥር 4ና 5 ደግሞ፣ ለዓይን እንቅልፍን ለሽፋሽፍቶችም እንጎልቻን አትስጥ። እንደሚዳቋ ካዳኝጅ እንዶፍም ካጥማጅጅ ትድን ዘንድ ይላል። ነገሮችን ወዲያውኑ አስተካክል እንጂ ወዳጄ ሆይ ችግሮች ላይ መተኛታ አይኖርብን። ችግር ላይ እንደሚጥል ሳታውቅ ማንኛውንም ውል ወይም ዋስትና ከፈረምክ እንዶፍ በወጥመድ ተጠምዳል ማለት ነው። አንድ ሰው በሚያደርገው ነገር ሁሉ ትጉ መሆን አለበት። በሚናገረውም ሁሉ ጥንቁቅ መሆን አለበት። ለዚህም ከገብረ ጉንዳን ብዙ የሚማረው ነገር ይኖራል። እስቲ ከቁጥር 6 እስከ 8 ያለውን ደሞ አለፍ ብለን እንመልከት። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኗንም በመከርት ሰበስባለች ይላል። ለመማር ከፈለግን ወገኖቼ ከጉንዳን እንኳ ብዙ የምንማረው ነገር ይኖረናል። በጣም ይምንትና ዝቅተኛ አድርገን ከምንመለከታት ጉንዳን ትጋትንና ታታሪነትን መማር ይቻላል። ለክረምት የሚሆናትን ምግብና ለወደፊቱ ኑሯ የሚጠቅማትን ነገር ሁሉ ችግሩ ከመምጣቱ በፊት ታዘጋጃለች። ከክርስቲያኖች ታላላቅ አጥያቶች አንዱ ስንፍና ነው። እውነቴን ነው የምላችሁ፣ በጣም የባሰባቸው ሰነፎች የሚገኙት ደግሞ ሙሉ ጊዜያችንን ለአገልግሎት ሰጥተናል በሚሉ ወገኖች መካከል ነው። በትርፍ ሰዓታችን ምን እንደምናደርግ እያንዳንዳችን ራሳችንን መጠየቅ ይኖርብናል። የእግዚአብሔርን ቃል እናጠናለንን? ወይስ እንጸልያለን? ወይስ ወዲያ ወዲህ በመባከን ጊዜያችንን እናሳልፋለን? ስንፍና የአገልግሎት መርገም ነው። ይህን ልብ በሉልኝ፣ ስንፍና ያገልግሎት መርገም ነው። በቅርቡ አንድ ወጣት ወደ እኔ መጣና የወንጌል ሰባኪነት ሥራዬ ያለቀ ይመስለኛል፣ አሁን ባለውበት ቤተ ክርስቲያን በመጋቢነት ማገልገል ከጀመርኩ 3 ዓመት ሆኖኛል፣ አሁን ግን ስብከቶች ስላለቁብኝ እንደ ደረቅ የውሃ ጉድጓድ ሆኛለሁ፣ ምን ማድረግ እንዳለብኝ አላውቅም ሲል አጫወተኝ። መንፈሳዊ ሽፋን ለመስጠት በማሰብም ይሁን እንጂ ጊዜን በመጸለይ ያሳልፋለሁ አለኝ አከል አደረገና። እኔም መለስኩለትና ለመሆኑ ምን ያክል ጊዜን በእግዚአብሔር ቃል ወይም ደግሞ ለእግዚአብሔር ቃል ትሰጣለህ? ምን ያክል መጽሐፍ ቅዱስን በትጋት ታጠናለህ? በማለት ላቀረብኩለት ጥያቄ አጥጋቢ መልስ ሊሰጠኝ አልቻለም። ይሁን እንጂ በሳምንት ውስጥ የእግዚአብሔርን ቃል ለማጥናት የሚያውለው ጊዜ ከአንድ ሰዓት የበለጠ እንዳልሆነ በቀጥታም ይሁን በተዘዋዋሪ ነግሮኛል። ይህ ሰው ወገኖቼ ብዙ ይሮጣል። የዚህና የዚያ ኮሚቴ አባልም ነው። የተለያየ ሥራ ይበዛበታል። ትልቁንና ወሳኙን ሥራ ግን ዘንግቷል። ስለዚህም የኔ ወንድም መንገድህን የማታስተካክል ከሆነ አገልግሎትህን ብታቆም ይሻላል ብዬ ቆጣ በማለት ተናገርኩት። ሕዝቡ ካንተ ሲጠብቅ ባልተዘጋጀ ሁኔታ ለመስበክ በሕዝብ ፊት መቆም ውርደት ነው በማለት እቅጩን ሳላወላውል ነገርኩት። ስንፍና የሚጫነን ወገኖች ከጉንዳን የምንማረው ስለዚህም ብዙ ነገር ይኖረናል ማለት ነው። እስቲ አለፍ ብለን አሁን ደግሞ ከቁጥር 9 እስከ 11 ያለውን አብረን እንመልከት። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍህስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል ይላል። አሁን ደግሞ ስለ አመፀኛው ወይም ምናምንቴ በመባል ስለሚታወቀው ሰው እንመለከታለን። 12 እና 13ን ተመልከቱ። ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል፣ በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል ይላል። አንዳንድ ሰዎችን ልብ አድርጋችሁ ታዝባችኋልን? የሚናገሩት የሚጫወቱት ነገር ሁሉ ጠማማነት ያለበት ነው። ቀልድና ቁም ነገራቸውን መለየት አይቻልም። እንዲህ ያሉ ብዙ ክርስቲያኖችን አውቃለሁ። እስቲ አሁን ደግሞ አለፍ ብለን ቁጥር 14 እና 15ን እንመልከት። ጠማማነት በልቡ አለ፣ ሁልጊዜም ክፋትን ያስባል፣ ጠብንም ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቃል፣ ፈውስም ከቶ የለውም ይላል። ቁጥር 14 እና 15ን ልብ ይሏል። ወገኖቼ በሕይወቴ ከፍተኛ አክብሮት የምሰጠው ሰው ፎቶግራፍ ቢሮዬ ውስጥ ይገኛል። ይህ ሰው ታላቅ ሰባኪ የሚባል አይነት ሰው ባይሆንም ታላቅ የእግዚአብሔር ሰውነቱን ግን መካድ አይቻልም። ባለፉት ዓመታት ከዚህ ሰው ጋር ረጅም ጊዜ አሳልፌያለሁ። አነጋገሬ ንጹሕና ቅዱስ እንዲሆን አጠንክሮ ይነግረኝ ነበር። አንድ ቀን እንኳ ክፉ ወይም መራራ ቃል ሲናገር ሰምቼው አላውቅም። አንድ ነገር በግልጽና በድፍረት ግን ልናገር እፈልጋለሁ። ብዙ አገልጋዮች አሉን። ፍሪያችን በጣም ጥቂት ነው። ለምን? ምክንያቱም እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳልና፣ በመንፈስ ግን የሚዘራው ከመንፈስ የዘላለምን ሕይወት ያጭዳል ይላል። ገላትያ 6 ቁጥር 7 እና 8ን ተመልከቱ። እግዚአብሔርን ማታለል አንችልም። እግዚአብሔር የቅድስና አኗኗርን ከልጆቹ ይጠብቃል። ሰባኪዎቻችን የተቀደሰ ሕይወትን በመምራትና አጠንክሮ በማስተማር ምሳሌ ሊሆኑን ይገባል። እስቲ ከዚህ በመቀጠል ደግሞ እግዚአብሔር የሚጠላቸውን 6 ነገሮችን አብረን እንመለከታለን። እግዚአብሔር ይጠላል ብሎ መቀበል ለአንዳንድ ሰዎች ከፍተኛ ሞኝነት ሆኖ ነው የሚታያቸው። ብዙ ጊዜ እግዚአብሔር ፍቅር ነው ሲባል ሰምተናል። ፍቅር ከሆነ ደግሞ በእርሱ ውስጥ ጥላቻ ሊኖር አይችልም የሚል መከራከሪያ የሚያቀርቡ ሰዎችንም ሰምተናል። ይገርማል። እንደ እውነቱ ከሆነ ግን መከራከሪያው አስተማማኝ መሠረት የለውም። እግዚአብሔር ፍቅር መሆኑ እውነት ነው። ክፋትን መጥላቱ ደግሞ እውነት ነው። ይህንን ልብ ልንል ይገባናል። ይህንን ከዕለት ተዕለት ግንኙነቶቻችን መመልከት ይቻላል። ልጃችንን እንወደዋለን፣ እርሱን እያሰቃየ ያለውን ደዌ ግን እንጠላዋለን ማለት ነው። ልጃችንን እንወደዋለን፣ እርሱን ለመንከስ ለሐጩን እያዝረከረከ የሚመጣውን እብድ ውሻን ግን እንጠላለን። ልጃችንን ከወደድን እብዱን ውሻ እንጠላለን። በተመሳሳይ መልኩ እውነትን እንወዳለን፣ ሐሰትን ግን እንጠላለን። ኀጢአትን ከወደድን፣ ልብ በሉ፣ ኀጢአትን ከወደድን ጽድቅን እንጠላለን ማለት ነው። መጽሐፈ መክብብን ስናነብ ለመውደድ ጊዜ አለው ለመጥላትም ጊዜ አለው ይላል። መክብብ 3 ቁጥር 8ን ይመለከታል። ሲያብሂር በዙፋኑ ላይ ነው የኔ ጌታ፣ በዙፋኑ ላይ ነው ማነው የሚመስለው ቻችን። እስካሁን ስታዳምጡ በነበረው የመጽሐፍ ቅዱስ ትምህርታችን እንደተባረካችሁ እናምናለን። እስቲያይቶ ወይም ጥያቄ ቢኖራችሁ ለመጽሐፍ ቅዱስ ትምህርት በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 13 66 አዲስ አበባ ብላችሁ ብትልኩልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። በእኛ በኩል ደናደሩ በማለት እንሰናበታችኋለን።